በመጀመሪያ ለተብብራችሁ በጣም እናመሰግናለን። ለጊዜያችሁና ለተብብራችሁ እናስቲ ራሳችሁን አስተዋውቁ። በአቶ ማህሪል ጀመር።
ማህሪል ዮሐንስ ባላሎ በመቀለ ዩኒቨርሲቲ የፖለቲካል ሳይንስ እና ስትራቴጂክ ጥናቶች መምህር ነኝ።
አቶ አስፋው ገዳሙ።
አስፋው ገዳሙ ባላሎ አዲስ አበባ ነው የምኖረው፣ ለኢትዮ ቴሌኮም እየሰራሁ ነው።
እሺ፣ አቶ አማኑኤል ገብረስላሴ።
አማኑኤል ገብረስላሴ ባላሎ በትግራይ ክልል መቀሌ ከተማ በካዛ ካፒታል ፋይናንስ የሊዚንግ ኩባንያ ነው እዛ ነው የምሰራው።
እሺ፣ በእድገትና ትራንስፎርሜሽን በወጡት ጥናት መሰረት በመላ ሀገሪቱ እንዲሁም ትግራይን አቅፎ የወጡ እቅዶች ነበሩ፣ ግን እነዚያ እቅዶች እስካሁን ባለው ጊዜ በተግባር አልዋሉም፣ በዛም ላይ የተሰረዙና የታጠፉም አሉ የሚል ቅሬታ ይሰማል እና በመጀመሪያ ደረጃ ከዚህ በፊት እቅድ ላይ ወጥተው በተግባር ላይ ያልዋሉ ወይም የተሰረዙ ከምትሏቸው እስቲ ብንጀምር በአቶ መሐሪል ጀምር።
በዋናነት የእድገትና ትራንስፎርሜሽን ፕላን ምንድን ነው የሚለውን ሀሳብ እኔና እዛ ላይ ወደ ኢንዱስትሪያላይዜሽን የሚደረገውን ሽግግር መጀመሪያ ፖይንት ነው። ከዚህ በፊት የነበረውን የእድገት አቅጣጫዎችን ተሻሽሎ በተለይ ደግሞ በኢንዱስትሪያላይዜሽን ፎከስ ያደረገ ትግበራ እንዲካሄድ የሚል ነው። ከዚህ አንጻር ስናየው ትግራይ በኢንዱስትሪያላይዜሽን የሄደችበት ያለውን ፍጥነት ምን ይመስላል? በሀገር ደረጃ በተለይ መንግስት የያዛቸው ትላልቅ ፕሮጀክቶች ነበሩ፣ እንደነ የስኳር ፋብሪካዎች የመሳሰሉ ማለት ነው። እና ከእነዚህ አሁን በትግራይ አንድ አለ፣ በወልቃይት አካባቢ ያለው ስኳር ፋብሪካ ስናየው፣ ሌሎቹ በተለያዩ ሀገራችን ክፍሎች የነበሩት የስኳር ፋብሪካዎች አንዳንዶቹ አልቀዋል፣ አንዳንዶቹ ደግሞ ኦልሞስት ወደ ማለቃቸው እየተጠጉ ያለበት ሁኔታ ሲኖር፣ በትግራይ ግን የስኳር ፋብሪካ በጣም ዝቅተኛ ፐርፎርማንስ ያለው እንደው አንዳንድ ጊዜ በጀት እጥረት የለም ፕሮጀክት ፊዚቢሊቲ የለውም ምናምን የሚሉት ነገሮችን እንደ ምክንያት እየቀረቡ በጣም የተጓተተበት ከሌሎች አንጻር ሲታይ ነው። ከዛ አንጻር በአዲስ አበባ በመሀል ሀገር በደቡብ አንዳንድ አካባቢዎች እና በአዲስ አበባ ዙሪያ ያሉ በአማራ ክልልም እንደነ ባህር ዳር ያሉ አፋን ነው ደብረ ብርሃን ያሉ አካባቢዎች ስንሄድ ብዙ የኢንዱስትሪ መስፋፋቶች ሲሄዱ የመንግስትም የፕራይቬት ኢንቨስትመንት የውጭ ዳይሬክት ኢንቨስትመንት አንጻር ስናየው ከትግራይ አንጻር ሳወዳድረው ጥሩ እንቅስቃሴዎች፣ ጥሩ ሂደቶች ሲኖር፣ ትግራይ ግን የተጓተተበት በኢንዱስትሪያላይዜሽን ጉዞ እንደው ዳታዎች ለማየት ሞክሬ ነበረ። በአንድ ወቅት ትግራይ በኢንዱስትሪያላይዜሽን እድገት ትመራ ነበረ፣ በተለይ ማኑፋክቸሪንግ ሴክተር ላይ። ይሄ በተለይ እነዚህ የትላልቅ ተቋማትን ሲመሰረቱ ነበረበት ጊዜ ነው። ደን ከዚያ አንጻር ሲታይ አሁን ዲክላይኒንግ ስቴጅ ነው ያለው የትግራይ የማሽቆልቆል፣ በሌላ አካባቢዎች የመበለጥ ተንደንሲዎች አሉና ከዚያ አንጻር ስናየው ነው ኢንዱስትሪያላይዜሽን በትግራይ ቀዝቃዛ ነው። ስለዚህ እድገትና ትራንስፎርሜሽን እቅድ አንደኛው፣ ሁለተኛ እንደዚህ እያለ የሚቀጥለውን ትረንድ ሲታይ ትግራይ ወደ ኋላ የመቅረት ተንደንሲ ያለ ብለን ነው የምንገመግመው። ማለ የፓስታ የማኮረማሚ ምስሉ በጣም አናሳ የሚባሉት ኢንዱስትሪዎች ናቸው ነው። ደን የውጭ ዳይሬክት ኢንቨስትመንት ደግሞ እስካሁን እኔ በማኑፋክቸሪንግ ሴክተር የገባ ስራ ጀምራለሁ ያለች ቬሎሲቲ የሚባለው የጨርቃጨርቅ ፋብሪካ መስሎሽንት ፋብሪካ አካባቢ ያለ ካልሆነ በስተቀር ሌሎቹ በእቅድ አለ ይመጣል ይባላል። ግን እስካሁን ይሄ ነው የምትለው የውጭ ዳይሬክት ኢንቨስትመንት ትግራይ ላይ መምጣት አልቻለም ነው፣ በተለይ በማኑፋክቸሪንግ ሴክተር በኢንዱስትሪያላይዜሽኑ ማለት ነው።
አሁን ደግሞ እንግዲህ ወደ አቶ አስፋው ገዳሙ ልሂድና አቶ መሐሪ ከተናገሩት ሌላ ለየት ያለ ካለ የሚጨመር የሚቀነሳለ?
አመሰግናለሁ። ያው አንድ መስተካከል ያለበት ያለ ይመስለኛል። እስካሁን ድረስ በጂቲፒ ከተያዙት የስኳር ኮርፖሬሽን ፕሮጀክቶች ለፍጻሜ የደረሰ ፋብሪካ የለም። በ2003 ተጀምረው በ2007 እንዲያልቁ ነበረ በእቅዱ መሰረት የተያዘው። እንደውም በ2007 $1.2 ቢሊዮን የአሜሪካን ዶላር ገቢ ያስገኛሉ ተብሎ ነበረ የታሰበው እና እስካሁን አንዳቸውንም ለፍጻሜ አልደረሱም፣ አንዳቸውንም አልተመረቁም ማለት ነው፣ ስራ ላይ አልጀመሩም። በትግራይ ላይ ያለው የወልቃይት ስኳር ፋብሪካም ተመሳሳይ ነው፣ እንደዛ ነው። ትግራይ ላይ ፋብሪካዎች የሉም ከመሀል ሀገር ጋር ሲወዳደር የሚባለው ነገር እውነት ነው። በተለይ ከ93 በኋላ ከህወሓት ክፍፍል በኋላ በትግራይ ላይ የኢንዱስትሪ ግንባታ በጣም ሙሉ በሙሉ ኦልሞስት ሙሉ በሙሉ በሚባል መልኩ አሁን መምህር መሐሪ ከጠቀሷቸው 1-3 ፋብሪካዎች በስተቀር የተገነባ ፋብሪካ የለም። እነዚያ የትምህርት ፋብሪካዎች ብቻ ናቸው እንጂ በህዋ ደረጃ ሳይሆን በመንግስት ደረጃ ተገነቡ የሚባሉት ፋብሪካዎች የሉም። ምክንያቱም አለው በተለይ ከ97 ዓመተ ምህረት ወዲህ ከምርጫ ወዲህ መንግስት ሆን ብሎ በመሀል ሀገር ላይ ትኩረትን አድርገዋል። ምክንያቱም በተለይ በአዲስ አበባ ላይ የሚታዩ መራጭ ህዝቡን የሚያማልሉ እና የሚታዩ ፕሮጀክቶች ለምሳሌ እንደነ ቀላል የባቡር መስመር ዝርጋታ ማየት እንችላለን። እዛ ቦታ ያለው ማሰላጫ ማየት እንችላለን። በምርጫ በመጣ ቁጥር በቴሌቪዥን የሚታየው ማለት ነው።
ከመሀል ሀገር ጋር ማወዳደር በተለይም ከአዲስ አበባ እንግዲህ ከባድ ይሆናል። አዲስ አበባ ዋና መዲና ናት፣ ሰፊ ከተማ ናት፣ የሰው ብዛትም በጣም ብዙ ነው እና የግድ ማሟላት ያለባቸው ነገሮች ይኖራሉ። በመቀለ የሚደረግና አዲስ አበባ የሚደረግ አንድ ሊሆን አይችልም። መቼም
አንድ ይሁን ለማለት ፈልጌ ሳይሆን ተማጣጣኝነት የለውም ነው። ኦልሞስት ትኩረቱ ወደ መሀል ሀገር ወደ እነ ሐዋሳ፣ ባህር ዳር እንዲሁም እንደ ደብረ ብርሃን የመሳሰሉትን ፎከስ እያደረገ ነው። ምክንያቱም ደግሞ እዛ አካባቢ እነዚህ የተጠሩት አሁን የጠራቸው አካባቢዎች መንግስቱን ቻሌንጅ ያደርጋሉ፣ ተቃዋሚዎች ቻሌንጅ ያደርጉታል፣ ሚዲያው በተወሰነ አቅሙ ቢሆን ቻሌንጅ ያደርገዋል መንግስትን። ብቻ በተለያዩ ምክንያቶች መንግስት የህዝቡ ጩኸት ለማርገብ ወይም ለማቀዛቀዝ እዛ ላይ ተግቶ ይሰራል ለማለት ይቻላል።
እንግዲህ ከዛ ጋር ተያይዞ አሁን ወደ አቶ አማኔ ልሂድና ተያይዞ የሚነሳል የባቡር ሀዲድ ጉዳይ ከመቀለ ሽረ፣ ሁመራ፣ ሱዳን ሊሄድ ታስቦ የነበረው በቅድ ወጥቶ የነበረው ሌላው ደግሞ በወዲያ በኩል የሚያልፈው ተቋርጧል፣ ተሰርዟል ይባላል እና ይህን በሚመለከት ደግሞ እንግዲህ ቢያብራሩልን።
እሺ፣ አመሰግናለሁ። ይሄ ስለ ጂቲፒ በምናወራበት ጊዜ መጀመሪያ ጂቲፒ ዋን እንደሚይዝበት ጊዜ እንደ አገር በጣም ማክሲማም መያዝ የምንችለውን ነገር መያዝ የለብን ብሎ መንግስት ያዘ ማለት ነው። ምክንያቱም የማስፈጸም አቅማችን ለማወቅን ማክሲማም መያዝ የምንችለው መያዝ አለብን ብሎ አሁን በባቡር ካየነው በጣም ትልቅ እቅድ ነበር የተያዘው። ወደ 2420 ምናምን የሚሆን ኪሎ ሜትር ማለት ነው በባቡር። ይሄ ኦልሞስት የህዳሴ ግድባችን ህዳሴ ነው የምናውቀው 4 እጥፍ በጀት የሚጠይቅ ማለት ነው 330 ምናምን ቢሊዮን። ህዳሴ ግድብ ራሱ በ6 ዓመት ሊሰራ ተብሎ ወደዚህ ጂቲፒቱ እንደሚሸጋገር ታውቆ የተያዘ ነው። ሰው ምን ለማለት ነው የያዝናቸው በስኳርም 10 የስኳር ፕሮጀክቶች ይዘናል። በጣም ብዙ በመንገድ ስራ፣ በትምህርት የዩኒቨርሲቲዎችን ግንባታ፣ በተለያዩ በኢንዱስትሪ ፓርኮች የተያዙት እቅዶች በምናያቸው ጊዜ በጣም ትላልቅ ናቸው። ስለዚህ አሁን እየሰራን አቅማችን እየፈተን እየሞከርን ችግሮቻችን እየገመገምን እያስተካክልን እንሄዳለን፣ እየተማርንም እንሄዳለን፣ ከውጭም ከራሳችንም እየተማርን እንሄዳለን በሚል እሳቤ ነበር ጂቲፒ ዋን የተያዘው። ከዚህ አኳያ በምናይበት ጊዜ የባቡር እንደተባለው በአፈጣጠን ላይ ችግሮች አሉ። ዋነኛው ችግር ያው የገንዘብ ነው። እንደምናውቀው የህዳሴ ግድብ 80 ቢሊዮን ነው፣ ያኛው ወደ የሱ 4 እጥፍ ነው፣ 430 ቢሊዮን ከባቢ ነው። ስለዚህ የስኳሩ ፕሮጀክትን በምናይበት ጊዜ 10 ፕሮጀክቶች ነው የተያዙ፣ እነዚህም በቢሊዮኖች የሚቆጠር ብር ነው የሚጠይቁት። ሶ አሁን እነሱ እንደተባለው ችግሮች ነበሩ፣ እንደተባለው ገና በአፈጻጸም ሂደት ላይ ነው ያሉ። ስለዚህ አሁን እነሱም እየተገመገመ ያው ማስተካከያ የሚያስፈልጋቸው ማስተካከያ እየተደረገ እየተሰሩ እንዳለ ነው። ከባቡር ጋር እንዳየነው የተሰረዘ ፕሮጀክት የለም። ባለፈው ክቡር ጠቅላይ ሚኒስትር አድዋ ላይ መጥተው በተናገሩት ነው ብዙ ሰው የተናገረው። ስለዚህ የተሰረዘ ፕሮጀክት የለም። ምክንያቱም ያቀድነው ወደ 2430 የሚሆን ኪሎ ሜትር ለመስራት ነበር። የተፈጸመ ፕሮጀክት ግን አልነበረም። አሁን የተፈጸመ ካየነው የአዲስ አበባ 34 ኪሎ ሜትር እና ይሄ ከጅቡቲ አዲስ አበባ ያለው ነው የተፈጸመው። ሌሎች ግን በሂደት ነው። የጂቲፒ ዋን አልጨረስ ነው። ከመቀሌ ወደ ሽሬ የነበረው በሁለተኛው ፌዝ ነው። በዚህ 2400 ኪሎ ሜትር ውስጥ ሳይሆን በሌላ ገና ከዛ ውጭ በዛ ውጭ ነው። ሶ ያ 2400 ኪሎ ሜትር ሳንጨርስ ወደ መቀሌ ሽረ አንገባ። ይሄ ነው የተባለው እንጂ የተሰረዘ አይደለም። ዋናው ይሄ ደግሞ ያቅማችን የገንዘብ የማስፈጸም አቅማችን ችግር ነው የሚል ነው። ሌላ ከመሰረተ ልማት የትግራይና የሌሎች በመናይበት ጊዜ እንደዛ አይነት የተጋነነ ልጅነት የለውም። በመሰረተ ልማትም ቢሆን መንግስት ራሱ ፌደራል መንግስት የራሱ የሚሰራው አለ፣ ክልል መንግስት ራሱ የሚሰራው አለ። ለምሳሌ በመንገድ ከወሰድ አስፋልት ስራዎች ፌደራል መንግስት ይሰራል። ዋና ዋና መንገዶቹ እነዚህ የገጠር ደግሞ በክልል መንግስት ነው የሚሰራው። በሌላ ደግሞ በትምህርት ከወሰድ ዩኒቨርሲቲዎች የፌደራል መንግስት ይሰራል። የቴክኒክ እና ሙያና ሌሎች ትምህርት ቤቶች ደግሞ ክልል መንግስት ይሰራል። በኢንዱስትሪያል ፓርክም የፌደራል መንግስት የሚሰራው አለ፣ በትላልቅ ፕሮጀክት ማለት ነው። እንት ክልል ደግሞ የራሱ የሚሰራው አለ። ሶ ከዚህ አኳያ በሚናይበት ጊዜ ፌደራል መንግስትን ለትግራይ አድሎ ያደረገበት ምንም ነገር የለም፣ ግን በአፈጻጸም የሚያጋጥሙ ችግሮች ካልሆነ በስተቀር የሚል አስተያየት ለመስጠት ነው ማለት ነው።
እሺ፣ አሳሳው ቅድም ለመናገር ፈልገው ነገር መሰለኝ።
በጂቲፒ ፕሮጀክቶች እንግዲህ ሆነ በሌሎች ፕሮጀክቶች አንድ መንግስት በራሱ አቅም የሚሰራቸው አይደል። ለምሳሌ አዲስ አበባ የባቡር መስመር ዝርጋታ 85% የቻይና ኤግዚም ባንክ ነው የሸፈነው። ያ ከወልዲያ ወደ መቀለ የሚዘረጋው ራሱ 80% የቻይና ኤግዚም ነው በብድር የሰጠው። የኢትዮጵያ መንግስት 20% ብቻ ነው የሚሸፍነው። ፕሮጀክቶቹ እንዳለ ሲቀረጹ በጣም አምቢሽስ ከአቅም በላይ በጣም የተለጠጡ ናቸው። ይህም በመሆኑ ደግሞ አብዛኛው ጊዜ ብድር ሲጠፋ አብረው ይጠፋሉ። በፕላን በወረቀት ብቻ ይቀራሉ ማለት ነው።
ከዛ ጋር ተያይዞ እንግዲህ በተለይም እንደሰማነው የትግራይን ህዝብ በጣም ያስቆጣው የተባለው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አድዋ ንግግር ባደረጉበት ወቅት የመጪው ትውልድ እንደሆነ እንጂ በእኛ ትውልድ የሚሰራ አይደለም ወይም የሚከናወን አይደለም ብለው ተናገሩና ይሄ በጣም ተስፋ የሚያስቆርጥ አነጋገር ነው የሚል ቁጣ ማስከተሉንም ሰምተን ነበርና ከዛም ጋር ተያይዞ እንግዲህ ያያያዛችሁ እንድትሄዱ አቶ መሐሪ።
አዎ፣ ማለት ይሄ አቶ ማኒየል ያሉትን ፌደራል መንግስት ትግራይ አዳላ የሚለው አሁን እኔ ምንድን ነው አሁን ክልል ነጥሎ አይደለም እያዳላ ያለው የመንግስት አካሄድ ጤንነት የለውም። ለምሳሌ ብዙ ዳታዎች ላይ እንዳየነው ከ60-65% ወደ 70% የሚደርስ የሀገሪቱ ሀብት አዲስ አበባና አዲስ አበባ አካባቢ የተሰበሰበው ነው የሚለው። ይሄ ማለት ቅድም አስፋው ሲለው እንደነበረውም የፖለቲካ ጊዜያዊ ትነጥብ ለማስፈጠር ሊሆን ይችላል፣ ከዛ ካለው ፕሬዠር ሊሆን ይችላል፣ ወይ ደግሞ ፖለቲካል ቤዝን ከማመቻቸት የፖለቲካ ሰቀስ ሌላውን እያረክ ሌላውን ደግሞ ድምፅ ለመግዛትም ሊሆን ይችላል። ይሄ ፈጽ የወጣ እውነት ነው። የሀገሪቱ ሀብት አዲስ አበባና አዲስ አበባ አካባቢ ያለው አንቺም ቅድም ሲሆን እንደነበረ የማይነጣጠር ነገሮችን እያነጣጠርን አይደለም። በኋላ መጣበታለሁ። በኢንዱስትሪያላይዜሽን አንጻር አዲስ አበባና መሰል አካባቢዎች ከትግራይ በፊት ኢንዱስትሪያላይዝ ሊሆን ይችላሉ ፖቴንሻላቸው የሚለው ምናልባት በኋላ መለስበታለሁ። ግን ይህንን ለማስገንዘብ ነው። ባቡሩን በተመለከተ ባቡር ብቻ አይደለም የመቀለ ውሃ ጠቅላይ ሚኒስትሩ ከዚህ በፊት 40ኛ የህወሀት በዓል ሲከበር ትግራይ መቀለ ላይ መጥተው ውሃው ለመስራት ተስፋ ሰጥተው ነበርና እስካሁን የውሃ ፕሮጀክት የመቀለ ከመጀመሪያ ጀምሮ ከ80ዎቹ ጀምሮ እየተንከባለለ ያለ ነው። እስካሁን መፍትሄ አላገኘም። ግን መልሰው ጠቅላይ ሚኒስትሩ ለ40ኛ ዓመት ሲመጡም ቃል ገብተው ነበረ እንሰጠዋለን ከክልል መንግስት ጋር ምናምን ተብሎ ተስፋ አድርገን ነበር። እስካሁን ብድር የለም፣ የውጭ ካረንሲ የለም ምናምን እየተባለ መሰራት አልተቻለም ማለት ነው። የገረብ ግባ ውሃ ፕሮጀክት ይህ እንግዲህ ፌደራል መንግስት ለሌሎች የሚሰራውን ወይ ሌሎችን ፈጽሞ የሚያወጣውን የሚሰጠውን ምላሽ ያህል ለምንድን ነው ይህን ያህል 20 ምናምን ዓመታት የመቀለ ውሃ ችግር መፍታት ያቃተ ወይ ይህን ለመፍታት የወሰደው እርምጃ እና እምርጃ የማይወስድበት ለምን እንደሆነ አይገባኝም። አድሎና የፖለቲካ እንትን ካልሆነ በስተቀር
ይህንን ብዬ ካልኩኝ በኋላ ባቡሩን በፕሮፓጋንዳ ተብሎ ላለፉት 4-5 ዓመታት ሲነገረን እንደነበረ ሶስት ፌዞች ላይ ነው መጀመሪያ የቀረበው። የመጀመሪያው ፌዝ ወደ ትግራይ የሚመጣው ሐራ ገበያ መቀለ ይላል፣ ከመቀለ ወደ ሽረ፣ ከሽረ ሑመራ የሚልም ነበረው። እኔ በካርታ በኢቲቪ የሚያየው በኢቲቪ ሌላ ከሌላ ቦታ እንትን አይደለም እየተናገርን ያለ ነው። ሐራ ገበያ መቀለ ያለው መንገድ እስካሁን አልተቋረጠም የሚባለው መንግስትም የፋይናንስ እጥረት ገጥሞኛል ምናምን ይላል። የገለልተኛ የሆኑ ሰዎችን ሄደው እዛ አካባቢ ለማጣራት እንደመቆር ስራው በመጀመሪያው ደንበረ ፍጥነት ይሄዳል ለማ የተከታተበት ወሬ ተቋረጠበት ሁኔታ አለ። ዋናው ምክንያት ደግሞ አስፋው ሲሎ እንደነበረ ቀደም 80% ከቻይና በተሰነ ነበር ማለት ድድሩ ላይ ያልተፈጠረ ነገር አለ ማለት ነው። ከዛ አልፎ ደግሞ ሌላ የፖለቲካ ተንኮሎች ሴራዎች አሉ። ለምሳሌ በዛ ፕሮጀክት ላይ ሲናፈሱ የነበሩ አንዳንድ ውስጣቂዎች ሲሏቸው የነበሩት ፕሮጀክቱ ኢኮኖሚ ፖለቲካሊ ምናልባት ፊዚብል ሊሆን ይችላል እንጂ ሎው ካርጎ ምናምን ብሎ ኢኮኖሚ ፊዚቢሊቲ እንደሌለው አስመስለው ሴራ የሚሰሩ የትግራይ ጥቅምን የሚጎዱ የቢሮክራሲ አካላት እንዲኖር እንደምችል መገመት ይቻላል። ይህ ብየቀርከ በኋላ ወደ ጠቅላይ ሚኒስትሩ ንግግር ሲመጣ ባለፈው አቶ ኃይለማርያም አድዋ ህዝብን ሰብስበው ያሉት እኔ እሳቸውን መገምገም አልፈልግም እጅግ ተስፋ አስቆራጭ መባል ያልነበረበት ጉዳይ ነው። ግን ምንድነው ይሄ በጣም ስሜት ቀስቃሽ ነው የትግራይ ህዝብን ያበሳጨ ንግግር ነው የተደረገው። በልጅቻችን ካልሆነ ተስፋ አልፈጣችሁ ምናም ይሄ ምን ማለት እንደሆነ ብዙ ኢምፕሊኬሽኖች ሊኖር ይችላል። አሁን ስሩት አይደለም ያልኛለን አሁን ይሰራልን አይደለም ለምን ግን እንደዚህ አይነቶች የሐራ ገበያ መሃል ያለውን ፕሮጀክት መቋቋቶች ይያሉ ሴራዎች ይያሉ መልሰው ይሄንን ሲባል ምን እየታሰበ ነው የሚል እንትን ስለፈጠረብን ነው ግርታ ስለፈጠረብን ነው እየጠየቅን ያለ ነው። ግልጽነት ይኖረው ፕሮጀክቱ አሁን አንደኛው ፌዝ ታጨርሶ ሁለተኛው ፌዝ ጀምሩ ያለ ሰውም የለም ብዙ ጥያቄ የሚያነሱ ሰዎች ይያዩ ነበር ይሄ አልተባለም። ፕሮጀክቱ ግን መቼ ከየት ወዴት በየት መሆኑ ግልጽነት ይኖረው ነው ዋንኛው ጥያቄ ማከል የሆነው። ሶስተኛው ፌዝ ላይ ከሽሮ ወደ ሁመራ ይሄዳል ይላል ዘን ጥያቄዎች አንስተን ለጥያቄዎቻችን መልስ ተብሎ ይመስል በኢቢሲ የቀረበው የባለፈው በጋዜጠኛና የባቡር ኮርፖሬሽን ባለስልጣናት አቅርቦ የጠየቀውን ደግሞ ይሄ የለም ከሽሮ ወደ ሁመራ የሚለው የለም ከተፈጸመ ተብሎ ስንቀርቶ ከአዘዞ መተማ ወረታ የሚል ደግሞ እስካሁን ከዚህ ፊት አይቼው ማላቅ ያየሁበት አለ በኢቢሲ የቀረበው ማብራሪያ ተብሎ ማለት ነው። ስለዚህ እነዚህ ናቸው ይያልን ያለ ነው። ስለዚህ ያ ከሆነ ካልቀረ ለምሳሌ መጀመሪያው ላይ የጂቲፒ ፕላኑ መንግስት ተለጥጦ ምንም ይሁን ይሄንን ሰራለው ብሎ ሲናገር ሽሬ ሁመራ ሚል እኔ አይቻለሁ በካርታ ላይም አይቻለሁ ተመልሶ ግን ይሄንን ባለፈው መግለጫ ሲሰጥ ግን ወይ ምላሽ ሲሰጥ በኢቢኤስ ግን ይሄንን ሽሬ ሁመራ ሚለውን ማየት አልቻልኩም ማለት ነው። ስለዚህ ይሄንን ማለት ነው ተሰርቷል አልተሰረዘም ሌላ ጉዳይ ነው። ስለዚህ መንግስት ወይ የሚመለከታቸው አካላት ጠቅላይ ሚኒስትሩ ወይ በጠቅላይ ሚኒስትር አማካሪነት አካባቢ ያሉት ስፔሲፊካሊ ይሄንን ፕሮጀክት ሲወጣ በማቀዱ ዙሪያ የነበሩ ሰዎች ይሄንን በዚህ ፕሮጀክት ላይ ግልጽነት ግልጽ መልስ እንዲሰጡ በፕሮጀክቶቹ ግልጽነት እንዲሰጡ ነው እንጂ ፌዝ 1 ታጨርሱ አሁን ወደ ሸረ ሰማከለ ወደ ሸረ ገምቡ ያለ ሰው ያለ አይመስልም እንደዚህ ይያዝ።
ወደ አቶ አማኔ ይሄድ።
እሺ ስለባቡሩ ከወሰድን ቀድም ለማለት እንደተመከረው በጣም ትልቅ ነው የተያዘው ፌዝ 1 ፌዝ 2 እንደተባለው ልክ ነው። ግን ፌዝ 1 ላይ ከመቀሌ አያልፍም ይሄ ሁሉም የሚያውቀው ነው። ፌዝ 1 እስከ መቀሌ ነው ፌዝ 2 እስከ ሽሬ ነው የመተማም ፌዝ 2 ነው እናቀዋለን። በመተማ አድርጎ ወደ ሱዳን ይገባል በትግራይ የሚሄደው ግን ወደ ሱዳን አይገባም። አሁን ያልነው ያለነው ግን ፌዝ 1 2430 ኪሎ ሜትር አቅዶ ነበር በጂቲፒ 1 ግን ካለው ትልቅ ከመሆኑ ጋር የተነሳ አልተሰራም። ስለዚህ ይሄንን በጂቲፒ 2 ላይ ሪቫይዝ ተደርጎ which is phase 1 1500 ነው የምንሰራው አቅማችን ካለፈው ጂቲፒ እንደተማርነው 1500 ኪሎ ሜትር እንሰራለን ብሎ መንግስት አወጣ ማለት ነው። ይሄ በመናይበት ጊዜ
አብሮ እንዲመለስ ግን መንግስት ይሄን እቅድ ሲያወጣ ይሄንን ትልቅ እቅድ ሲያወጣ ሀገሪቱም እንግዲህ ገና አሁን ነው ምንቀሳቀስ ያለችውና ብዙ ገንዘብ እንደሚጠይቅ ያወቀ ለምን በዛ ደረጃ ሰፊ እቅድ አወጣ ታዲያ?
የማስፈጸም አቅማችን እንድናውቅ መሸከም የምንችለውን እንድናውቅ እስከ የተለጠጠ ግብ መያዝ አለብን የሚል ይሄ ነው። ይሄ ፕሪንሲፕሉ ነው ማለት ነው መርሆው ነው። በዚህ መሰረት ገና እኛ አዲስ በልማት ተጓዦች ነን። ሶ የማስፈጸም አቅማችን እየተማርን እንሄዳለን ነው። ይሄ ደግሞ የሚጠቀው እቅዱ የሁሉም ብሔር ብሔረሰቦች ውክልና ያለበት በተወካዮች ምክር ቤት ነው። አድሎ እንዳይኖር የሁሉም ክልሎች ውክልና ያላቸው ነው የሚጠቀው ማለት ነው። ስለዚህ አፋያ በመናይበት ጊዜ ያ የመቀሌ እየተሰራ ነው የተቋረጠ ይል ባለፈው አንድ የፕሮጀክት ማናጀር ተናግሮ ነበር የሜዳ ሜዳውን ስለጨረስ ነው ያ ሜዳ ሜዳውን የተጨረሰ እዛ ያሉ ሰራተኞች እንዲሰናበቱ ግማሽ ደግሞ እንዲዘዋወሩ አድርገናል። ያ የተራራው ግን በጣም አስቸጋሪ ስለሆነ እየሄድን ነው። እስካሁን ያ እስከ መቀሌ የሚደርሰው ፕሮጀክት 45% ደርሷል ብለዋል። ስለዚህ ይሄ ፋክስ ነው መውሰድ አለብን።
ሌላ አንድ ጊዜ
ስለዚህ ጠቅላይ ሚኒስትር ያሉት ይሄ ትልቅ እቅድ ነው ያዝነው። ይሄ ትልቅ እቅድ ደግሞ ከባድ ስለሆነ ህዝቡ ቶሎ በልማት ተሳትፎ ቶሎ ከለማ ያው ልማቱን በዛ መንገድ ይመጣል። ስለዚህ የሁላችንም ነው የመንግስትም የህዝብም ጥረት ያስፈልጋል ነው ያሉት። ይሄ ደግሞ ተስፋ የሚያስቆርጥ አይመስለኝም የሚል ነው። ሌላው ከአዲስ አበባ ጋር የተያዘው አሁን መንግስት ሁሉም የአዲስ አበባ 60% ነው ሀብት የተከማቸው ወዘተ ሊባል ይችላል። ግን ምንድነው እዚህ ማወቅ ያለብን መንግስት የሚሰራቸው ትላልቅ ፕሮጀክቶች ምንድናቸው? ለምሳሌ ባቡር ከ2430 አዲስ አበባ ላይ የሰራው 34 ነው። በዩኒቨርሲቲ ደረጃ አዳዲስ ዩኒቨርሲቲዎች ወደ 44 የሚደርሱ ተገንብተዋል። አብዛኛው ክልሎች ላይ ነው። መንገዶችም በብዙ አስሮች የሚቆጠር አስፋልቶች ይሰራሉ። አብዛኛው ክልል ላይ ነው፣ አዲስ አበባ አይደለም። የውሃው ፕሮጀክቶቹ በሙሉ እነዚህ ቅድም የተናገርናቸው ትላልቅ ሜጋ ፕሮጀክቶቹ በሙሉ ክልል ውስጥ ነው ያለው። ስለዚህ መንግስት እያደረገው ያለ በተቻለ መጠን ፍትሃዊና የተመጣጠነ ልማት እንዲኖር በሁሉም ክልሎች እየሰራ ነው ያለው። ከዚህ አኳያ በሚናይበት ጊዜ ይሄ ነው መገምገም ያለበት። የግል ባለሀብቱ ሲት ይመርጣል፣ እሱ የራሱ ምርጫ አለበት፣ መንግስት ሊያስገድድ አይችልም። እንደምናውቀው ግን አዲስ አበባ ላይ በጣም በስፋት የግል ባለሀብቶች አሉ። ሌላው ከመቀሌ የውሃ ጋር የተነሳው
አዎ ስለዚህ አንድ ጊዜ እሱን ላነሳ ነበር። እንግዲህ የውሃ ጉዳይ እንግዲህ ወሳኝ ነው። ውሃ እስካሁን 10 ዓመት ከ10 ዓመት በላይ ይመስለኛል እቅዱ ከተወጣና መቀሌ ብቻ ሳይሆን በመላ ትግራይ ድሮም ጀምሮ ሁሌም የውሃ ችግር አለ። ከሁሉ በፊት እንደውም የውሃ መቅደም ያለበት ይመስለኛልና ለምን እስካሁን ለገየሱ?
ትክክል ነው። የውሃ ትልቅ ችግር ነው። መንግስትም በክልላችን ለምሳሌ ካየን ትልቅ በጀት የሚመደበው በውሃ ነው፣ ለውሃና ለትምህርት ነው። ከዚህ አኳያ ችግሩ ግን በጣም ከዛ ይሰፋ። አንደኛ ለምሳሌ መቀሌ ካለን ድሮ የምናቃት መቀሌ አይደለችም። በተለይ ከደርግ ውድቀት ጋር ስናያይዘው ከ10 እጥፍ በላይ ያደገች መቀሌ ናት። በትግራይ በአጠቃላይ ያለ የከተማ የመከተም እድገቱ በጣም ትልቅ ነው። በኢትዮጵያ 15% ነው ከተማ ላይ ያለው ነው የሚባለው፣ 16 17 ደርሷል። አሁን ትግራይ ውስጥ ግን ኦልሞስት ወደ 30% ነው። ስለዚህ ይሄ የውሃ ችግር ትልቅ ነው። ግን ደግሞ የመንግስት ጥረት ምንድነው ብለን በምናይበት ጊዜ ለምሳሌ የገረብ ሰገን የሚባል አለ፣ ለመስኖ ምናምን የታሰበ የነበረ አሁን ግን ለከተማ ለመቀሌ ከተማ የውሃ ተብሎ ዳይቨርስ ተደርጓል። ይሄ ወደ 1.5 ቢሊዮን ነው የሚፈጀው። which means የክልላችንን ገቢ ወደ 60% የሚሆን ማለት ነው። አምና 2.4 ምናምን 2.5 ነው ያስገባ ነው። ስለዚህ የዚህኛው ትልቅ በጀት ነው የመደበው። ለሌሎችም በምናይበት ጊዜ እንደዛ ሰው ትኩረት ይሰጣል ወይ አይሰጥም? ይሰጣል። ችግሩ ግን በጣም አሳሳቢ የሆነ ነው። ብዙ ደግሞ የልማት ውሃ ብቻም አይደለም፣ በሙሉ ገቢ ወደዛ ይመደብ ከተባለ ደግሞ ይሄ ደግሞ አይ ቲንክ ትክክል አይመስለኝም።
በበቂ የተናገሩ መሰለኝ እያሳጠርን። እንግዲህ ወደ ሁለታችሁ ልመለስና በዚህ ላይ የምትሉት ካለ አቶ አስፋው።
በመቀለው ውሃ ቢጀምር የተሻለ ይመስለኛል። እስካሁን ባለው መረጃ 10 ቢሊዮን ብር እንደሚፈጅ ነው እየተነገረ ያለው። በተለይ በሀሻ አባይ ሁሉ ከምክትላቸው ከዶክተር አዲስ አለም ባለና ጋር በቅርቡ በአዲስ አበባ ከትግራይ ተወላጆች ጋር ባደረጉ ስብሰባ ፌዴራል መንግስት ካልሆነ በስተቀር የትግራይ ክልል ሊሰራው አይችልም ብለው ቁርጡን ተናግረዋል። ፌዴራል መንግስት ደግሞ ብድር ነው የሚያስተላልገው እንጂ የራሱ በጀት ሊበጅት እንደማይችል ነው የተናገሩት። በዛው ማለት ነው። ይህ ማለት ምንድን ነው? የመቀለ ውሃ ሊሰራ ይችላል ብለን ተስፋ የማናደርግበት ነገር ላይ ደርሰናል ማለት ነው። አቶ አማኑኤል እንዳሉት በጀት 4 ቢሊዮን በምናምን ምናምን ሊበጀት ይችላል። ግን በጀቱ ተበጅቶ የሚያስፈልገውን ነገር ተገኝቷል ወይ? ውሃ አለ ወይ? በመቀለ እኮ አሁን ውሃው የለም። ይህን ነው እየወቀስን ያለ ነው። ግልጽነትና ተጠያቂነት የለውም። ይጀመራል፣ ስሜት ሲቀዘቅዝ ደግሞ ይቀራል። እንደዚህ መሆን የለበትም ነው። ፕሮጀክት ሲቀረጽ ከጥናት አዋጭነት ጥናት ይጠናል ከዛ እጥሪታከራል በመቼ ተጀምሮ መቼ ያልቃል በምን ያህል በጀት ያልቃል ተብሎ ይበጀታል በተፈለገው አፋን ካልተፈጸመ ያ ፕሮጀክት ፌል አርጓል ማለት ነው። የባቡር ፕሮጀክቱ አልተቋረጠና ምን ይሉት ነገር አለ አይቷናኔል የህዝብ ግንኙነት እኮ አለ የክልል ትግራይ የህዝብ ግንኙነት አለ የፌደራሉም የህዝብ ግንኙነት አለ እነሱ እስካሁን ድረስ አንዲት ቃልም አልተናገሩም። አቶ አማኒኤል ግን ከየት አግኝተውት ነው? የፕሮጀክቱ ማናጀር ተብሎ የተናገሩ ሰውዬ መሬት ላይ የሌለ ነገር ነው። ቤተሰባችን እዛው ነው ያለው። ከመቀለ እስከ ወልዲያ ያለው ቤተሰባችን በእያንዳንዷ አካባቢ ያለው ሁኔታ ይነግረናል። ህዝብ አይን ነው። ከህዝብ የሚሸሸግ ነገር የለም። ፕሮጀክቱ እየተሰራ ከሆነ ግን መሆን ያለበት ምንድን ነው? የህዝብ ግንኙነት ኃላፊዎች አሉ። ከህዝብ ጋር የሚያገናኙ እውነታውን የሚናገሩ አሉ። እነሱ ወጥተው የትኛው አካባቢ እንዳለ በትክክል በመረጃ አስደግፈው መናገር አለባቸው።
ወደ አቶ መሐሪ ልሂድ።
ሲባል እንደነበረ ግልጽነት ቢኖረው መንግስት ግልጽ የሆነ አቋም ወጥቶ ለህዝብ መግለጫ መስጠት ነበረበት። ይህን አላደረገም። የሚሸፋፈል ነገር እንዳለ ነው የሚያሳየው። የኢንዱስትሪያላይዝድ እድገትን በተመለከተ አሁን ትግራይ ለምሳሌ መቀሌን ስናይ ውሃ ሳይኖራት እንዴት ላ ነው ኢንቨስተሮችን የምትስበው? ለምሳሌ እኔ መቀለ ነው የምኖረው። መቀለ ስኖር እኔ ቤቴ ላይ በሳምንት አንዴ አንዳንዴ ደግሞ በሁለት ሳምንት አንድ ጊዜ ብቻ ነው ውሃ የሚመጣው። ለመጠጥ ነው እያልክ ያለሁት። ኢንዱስትሪዎች ደግሞ በተለይ ቴክስታይል ኢንዱስትሪዎች ሲሆኑ በጣም ብዙ የውሃ ፍጆታ ይፈልጋሉ እና ይህንን አለ። ሌላው የቢዝነስ ኢንቫይሮንመንት አለ ወይ ኢንቨስተሮችን የሚስብ ከትግራይ ሳይቀር ወደሌላ አካባቢ ነው የሚሄዱት? ይህንንም እንዴት ነው የሚታየው? እኔ በእኔ እይታ የቢዝነስ ኢንቫይሮንመንት ስለሌለ ቢሮክራሲ ውስጥ ቦትልኔክስ አሉ። ከዚህ ቀጥሎ ሌላ ኢንዱስትሪያላይዜሽኑ አዲስ አበባ እርግጥ ነው መሀል ሀገር ነው፣ ብዙ ህዝብ አለበት። ቢዝነስ ትራንዛክሽን መንግስት ምጣቃ ኢንቨስት ያደርግ ይችላል። ይሄ የገበያ እንትን አለ። ትግራይ ለምንድን ነው ከዚህ ከገበያ ሩቅ የሆነችው? ዓለም አቀፍ ገበያ አንጻር ስናየው ትግራይ የተሻለ እንትን አለ። ምናልባት ይሄንን ወዴት ይወስደናል? ጊዜ የለኝም ብለሽ ነው እንጂ ይያያዛሉ። የትግራይ ልማትና የትግራይ ሰላም እንዲሁም ደግሞ ያልተሰጣው ይሄ መዋርኖክስ ፖሊሲ የሰላምና ጦርነትና ሰላም ባልተረጋገጠበት ማለት አንዳንድ ጊዜም ጦርነት በሚሆንበት አካባቢ ሆኖ መልማት አይቻልም፣ በጣም ከባድ ነው ወደሚለው ነው እኔ የምሄደው። እና
ቀጣይ በነገራችን ላይ ቀጣይ ውይይታችን ይሆናል ሰፊ ጊዜ ስለሚጠይቅ
ከዚህ አንጻር ሳይሆን እኔ ምንድን ነው እያልክ ያለሁት መንግስት ለምሳሌ የተለያዩ ኢንፍራስትራክቸሮች ከመብራትም ውሃም በተለይ ቢሮክራሲው ደግሞ ለቢዝነስ በጣም ኢዚ የሆነ በጣም የሚመች ኢንቫይሮንመንት መፍቀድ አለበት። ኢንሰንቲቮች ማዘጋጀት መቻል አለበት ኢንቨስተሮች እንዲመጡልን። ከዚህ የሚሄደው ኢንቨስተርም ነጋዴም ሁሉ የሚለውን ትክክል ነው የሚለውን እንዳልወስድ ይችላለሁ፣ ግን በዋናነት የሚገፉ ነገሮች እንዳሉ ነው የሚነገረው። ውሃው በተለይ ግን ይሄ የገረብ ሶዶን የተባለው አዲሱ 1.5 ቢሊዮን ብር ወጥቶበታል እየተባለ ያለው እሱም በተያዘለት እቅድ ይሄድ አይደለም። በዚህ አመት መጀመር ነበረበት፣ ሰርቪስ መስጠት ነበረበት። በተለያዩ ምክንያቶች ተቋርጧል። በጣም ትንሽ ነው ግጭ በአካል ማይቻሉ ጊዜያዊ መፍትሄ እንጂ እሱ ዘላቂ መፍትሄ አይደለም። ዘላቂ መፍትሄው የገረብ ግባ ውሃ ግድብ መስራት ነው። ይሄ ደግሞ ቅድም ስትይው እንደነበረ ከጊዜ ወደ ጊዜ እየተንከባለለ ይሰራል ይባላል፣ በድራታን ይባላል። በተለያዩ ፕሮጀክቶች በመሀል ሀገር ለምንድን ነው ትግራይ ላይ ሲደርስ ብድራታን የሚባለው ወይ ደግሞ ፋይናንስ እጥረት አለ የሚባለው? ይሄ የሆነ ነገር ይሄ ቅር የሚያሰኘኝ ይሄ ነው። ቅድሚያ መስጠት የለበትም ወይ? ውሃ ሳይኖር ደግሞ ኢንቨስትመንት እንዴት ትስላለ? የሌሎቹና ከዛ በመለስ ያሉት የኢንፍራስትራክቸር ችግሮች መብራቱን ራሱ የመቆራረጡ ምናልባት መቀለ ምሳሌ አሁን ይችላል። ይሄ የሀገር አቀፍ ችግር ሊሆን ይችላል፣ ግን በጣም አዳጋች የሆኑ ኢንቫይሮንመንቶች አሉ። ይህንን ደግሞ ትግራይ ከገበያ ሩቅ ናት እያልን በአንድ በኩል፣ ሌላ በኩል ደግሞ ትግራይ ላይ ያለው የባቡር ኢንቨስት የባቡር መስመር ግንባታ ደግሞ ስናዘገየው ስናጓትተው በእንቅርት ላይ ጆሮ ደግፍ ነው እየሆነ ያለው በሌላ አባባል። አንድ ነጥብ ብዬ ማለት እፈልጋለሁ። አሳማኝ ቅድም ያሉትን ለምሳሌ ትግራይ ላይ በቅርቡ መሰረት ድንጋይ የተጣለበት የባዕከር ትልቅ ኢንዱስትሪያል ፓርክ አለ። ይሄ ኢንዱስትሪያል ፓርክ በየት ሊወጣ ታስቦ ነው? ወደ ሑመራ የነበረው ከመውሽሮ ወደ ሑመራ ውስጥ የነበረውን የባቡር መስመር የለም ወይ? እዚህ ላይ አልተነበረም አልተያዘም? እኔ ፌስትሪ እንደተያዘ ነው የማውቀው። ምናልባት አቶ አማኑኤል እዚህ ላይ ምንም መንግስት ነው ፕሎጀክት ናበሩ ስል ስለሆነ ምንም ያሉት ነገር የለም። ከዚህ ጋር አይቃረንም ወይ? ኢንዱስትሪያል ፓርኮች እያነጽ
የተለያዩ የሚነራል ዴቨሎፕመንቶች አካሄዳሉ ይላል። ሌላ በኩል ደግሞ እንደዚህ ወሳኝ የሆነ ለነዚህ ልማት አውታ ለልማት እንቅስቃሴዎች ወሳኝ የሆነ የባቡር ግንባታ ደግሞ ግልጽነት የሌለው እንትን ሲሆን በጣም እንትን ይላል ተቃራኒና እርስ በራሱ የሚጋጭ ነገር ነው እየሰማ ያለሁት።
እሺ እንግዲህ አሁን ልናጠቃልል ነው 5 ደቂቃ ብቻ ናት ያለችው። አቶ አማኑኤል በመጨረሻ እንግዲህ የሚሉት ነገር ካለ።
እሺ አመሰግናለሁ። ያው የህዝቦች ጥያቄ በሚነሳበት ጊዜ አንዳንድ የመንግስት ቶሎ መልስ አይሰጥም የሚለው ይሄ በጣም ትክክል አይደለም። በተለይ አሁን ደግሞ እንደምናየው መንግስት በቅርብ ከህዝቡ ጋር ሆኖ በጣም ብዙ መድረኮችን እያዘጋጀ ጠቅላይ ሚኒስትር አድዋ ያደረጉ አንዱ ኤግዛምፕል ነው። ስለዚህ በቅርብ ህዝቡ ምንድን ነው የሚለው? ምንድን ነው ጥያቄው? ምንድን ነው ችግሮች እያሉ ብሎ በቅርብ እየፈታና እየተግባባ እየሰራ ያለ መሆኑ መታወቅ አለበት የሚል ነው። ሌላው ይሄ የባቡሩ እንደተባለው የፌዝ 3 አሁን አቶ ማህሪ እንዳለው በፌዝ 3 ከሆነ አያከራክርም። ቅድም እኔ ለመቃወም የሞከርኩት ፌዝ 1 ላይ ነው ያየሁት ስላለኝ ነው። ስለዚህ ፌዝ 3 ከሆነ ግን ትክክል ነው። ፌዝ 3 ይኖራል ግን ሱዳን ላይ አይደርስም። ሱዳን ላይ የሚደርስ አይደለም የሚል ለመስጠት ነው። የውሃው ማየት ያለበት ችግር ላይ አልተለያየንም። እኔም ከዛ በላይ ካልሆነ በስተቀር ችግር የለም አልተባለም። ችግር አለ ግን መንግስት ትኩረት እየሰጠ ነው። ከአቅም በላይ ስለሆነ ችግሩ ብቻ ግን የሱላችን እናማራለን። ስለዚህ 1.5 ቢሊዮን ያልኩትም ደግሞ ምን ያክል ከክልሉ በጀት ትልቅ ድርሻ ሰጥቶ እያየ መሆኑን ለማየት ነው። ዋናው በኢንቨስትመንት ለመሳብ የሚደረጉ ነገሮች አሉ። ለማንኛውም ያልመጣው መንግስት እስከሆን ድረስ ትልቁ ችግራችን በተለይ ያለውን ኢኮኖሚ ለክራይ ሰብሳቢነት የተመቸ ነው። ፖለቲካል ኢኮኖሚ ያለው አስተሳሰብ በአቋራጭ ለመክበር ነው። ሶ ይህንን ለመቀየር በሚደረግበት ጥረት ግን ያው እዚህ ማርማር አለ። በተለይ በአቋራጭ ለመክበር የሚያስበውን ኃይል እዚህ ላይ ማጋነን አለ ችግሮችን። ከዚህ ውጭ ግን ችግር የለም አለንም። ችግሮቹን ያው እየተቀራረበ ከነጋዴው ህብረተሰብ ከሌላ ህብረተሰብ እየተነጋገረ የሚፈታው ነው የሚል ነው። በመሰረተ ልማት ዝርጋታም ትክክለኛ የሚገባንን ድርሻ እያገኘን ነው። ምክንያቱም ይሄ ኢትዮጵያ የብዙ ብሔር ብሔረሰቦች ህዝቦች አገር ናት። አንድነቷ ሊጠበቅ ከሆነ የነዚህ ፍትሃዊ ተጠቃሚነት መኖር አለበት። ዝም ብሎ ስለዚህ እኛ የላክናቸው ተወካዮቻችን ይሄንን በደንብ ይከታተሉታል። የበጀት ድጎማው፣ የመሰረተ ልማት ዝርጋታው በዛ መልክ ነው የሚሄደው። ስለዚህ ከዚህ አኳያ ያለው መንግስት ብቻ ነው ትክክለኛ ፍትሃዊነትን ጠብቆ መሄድ የሚችለው የሚል መወሰድ አለበት የሚል አስተያየት ነው ያለኝ።
እሺ እንግዲህ አቶ አማኑኤል ገብረትንሳኤ፣ አቶ አስፋው ገዳሙ፣ አቶ መሐሪ ዮሐንስ ለሰጣችሁን ማብራሪያ በጣም እናመሰግናለን።
እናመሰግናለን።